ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ። ጤናስጥልኝ ረመቻችን እንደምን ሰምታችኋል? ዛሬ ቀን ሁዳር 10 ቀን 2015 ዓ.ም ተብለስ ሰምንታዊ ዝግጅታችንን ጀምረናል። እንደተለመደው በአገራችን ወቅታዊ ጉዳዮች ላይ ውይይት እናደርጋለን። ከዛም ብዙም አዲስ ነገር የሌለው ነገር ቢሆንም ግን ውይይታችን ያው እንደተለመደው እንደተረጋገው ስልካችን እስከፈቀደ ድረስ አንዳንድ ጊዜ ስልኩ ማህሊ በሽን ስላስቸገረ ለማንኛቸውም እናስተካክል የሚል ግምታል። እስካሁን ደህና ነው። ሸናፊ ይሰማሃል? አረ ይሰማሃል። ዛሬ ትንሽ ችግር የለም። ባለፈው ሳምንት ውይይታችን የናይሮቢውን ስምምነት በተመለከተ መጨረሻ ሰዓት ላይ የወጡትን ነበረ። ዋናው እንደ ዋና አድርጌ የተመለከትኩት የሁለተኛ ክፍሉን የመጀመሪያው የተኩስ አቁም ስምምነት አድርጓል የሚለው ሲሆን ከዛ የሚቀጥለው ግን የቲዲኤፍ የትግራይ ሰራዊትን በተመለከተ የተደረጉ ስምምነቶች ናቸው። እነዛ ስምምነቶች እንግዲህ የሰላም መተግበሪያው ስምምነት፣ የኤርትራ ልዩ ኃይል እና የአማራ ታጣቂዎች ከትግራይ ክልል መውጣት፣ የትግራይ መከላከያ ኃይል ትጥቅ መፍታት በአንድ ላይ ይካሄዳል የሚለው ያካተተ ነበር። ለብዙዎቹ እኔም ግማሽ ግማሹን ነበር ያነበብኩት። ለብዙዎቹ ይሄ አስደንጋጭና አዲስ ነገር ነው ብለው የሚሉ አሉ። የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ሚኒስትር አቶ ለገሰ ቱሉ የኤርትራ ኃይል ከትግራይ የሚወጣው የትግራይ መከላከያ ኃይል ትጥቅ ሲፈታ ነው የሚልም ሁኔታ ሰንዝረዋል። ከሰሞኑ በተመሳሳይ ጌታቸው ረዳም እንደዚሁ የመከላከያ ትጥቅ የሚፈታው የኤርትራ ኃይል ሲወጣ መሆኑን መልኮት ላይ ሁኔታን ወዴት ሊያመራ ይችላል? አሁን ዛሬ አሁን ባለፉት ሁለት ሰዓት ውስጥ ከትግራይ ክልል ከቲፒኤልኤፍ የወጣ መግለጫ አለ። የኤርትራ መንግስት እያደረገ ያለው አዲስ ሰራዊት ማስገባቱንና ዝርፊያ፣ ቅሚያ፣ ከቤት ከቤት እየዞረ ሰዎች ግድያ፣ የሴቶችንም መድፈር የተመለከተ አዲስ መግለጫ አውጥቷል። አሁን እና ለኢንተርናሽናል ኮሚኒቲ ለኤዩ ለኢትዮጵያ መንግስትም ጨምሮ ይህን ነገር አስቆሙ እያለ የተማጸነበት ደብዳቤ መልእክት ወጥቷል። አሁን ባለፉት ሁለት ሰዓት አካባቢ እና ይህን ተመልከትና እንግዲህ ያንተ እይታ ምን ላይ ወዴትና ወንዴት ታዋለህ ነው እንግዲህ ጥያቄው።
እንግዲህ የሰላም ድርድሩ ደቡብ አፍሪካ ላይ ተጀምሮ ስምምነት ሲፈራረሙ ብዙ ነገሮች ግልጽ አልነበሩም። እንዴት መሰለ እንትኑ እንግዲህ ግልጽ ያልሆኑልን አጣላይ ነገሮችን ይዞ እያንዳንዱ በተለይ በጣም አወዛጋቢ የሆኑት አንቀጾች በሌላ መግባባት ልክ አዋጆች አሁን ሲወጡ ህገ መንግስትም ላይ ሌሎች አዋጆችም ላይ ዝርዝሩ በህግ ይወሰናል፣ ዝርዝሩ ማስፈጸሚያ ደንብ ይወጣል እንደሚባለው ጥቅል ነገሮች ነበሩና ወደ ዝርዝር ነው የተገባው። የትግራይ መከላከያ ኃይል በተለይ ትልቁ ነገር መንግስትም እንደ ትልቅ ማሸነፍ ያየው፣ የመንግስት ደጋፊዎችም በቃ ትጥቅ ይፈታል አለቀለት ብለው በጣም እንደ ትልቅ ነገር አጋኖ እንዲያወሩት ያደረገው የቲዲኤፍ ትጥቅ መፍታት ጉዳይ ነበርና ዝም ብሎ ይዛጋ በደፍኑ ዝርዝር ነገሮች ነው ያስቀመጠው። ከአምስት ቀን ስምንት ከተፈጸመ ከአምስት እኛው ቀን ጀምሮ ብሎ በ30 ቀናት ውስጥ ፍጹም ፈጥቶ ይጨርሳል ብቻ ነበር የሚለው። በኋላ ግን የናይሮቢ ትልቁ ነገር እዚህ ላይ በሁለቱም ኃይሎች አዛዦች ድርድር ተደርጎ ትልቁ ዛጋ የተወሰነው ነገር ያው ባለፈውም ሳምንት አንስተዋል ኮንክረንትሊ ነው የሚለው።
አዎ
የውጭ ኃይሎች የውጭ ኃይሎችና ሌሎች ኃይሎች ነው የሚለው። እንግዲህ በእንትን አይልም ኤርትራም አማራም አይልም፣ ግን ያው ይታወቃል የውጭ ኃይል የገባው ኤርትራ ነው። ሌሎች ኃይሎች በተለይ የአማራ ሚሊሻ ነው፣ ምናልባት የአማራ ኃይል የአማራ ልዩ ኃይል የአማራ ፋኖ ነው እና ምናልባት በተወሰነ ደረጃ የአፋር ሚሊሻ ሊኖር ይችል ይሆናል። ምን ያህል ሊሆን እንደሚችልም አላውቅም። ብዙም ግን ይሄን ያህል ነው የምትለው አይደለም። እና የነዚህ ኃይል መውጣትና የትጥቅ መፍታቱ የተቆራኘ ነበር። ባለፈው ሳምንት አንስተነዋል። ይሄ ነገር አስቸጋሪ ነገር ነው የሚሆነው። ምክንያቱም ሳይመልቴኒየስሊ ማድረግ ያስቸግራል ብለን ነበር። እንግዲህ ኮንክረንትሊ ነው ያለው፣ ሳይመልቴኒየስሊ ይፈታሉ ነበር የተባለው። ግን የኤርትራ ኃይልም የሚወጣበት ነገር ምንም አልታየም። አለመውጣት ብቻ አይደለም፣ እንደውም እየገባ መሆኑን እየገባ ሌላ ኃይል እየተጨማሪ እያስገባ መሆኑ ብቻ አይደለም፣ ወንጀሎች እየፈጸመ መሆኑን ግድያዎችን፣ አልጎ መድፈርን፣ ዘረፋን ዶር ቱ ዶር ይሄድ አንዳሁን ምንድን ነው የሚባል ቦታ ጋር እንዲህ ቦታው እንዳልሰፋት እንጂ አዲጀግና ኦር ምናምን የሚባል ቦታ ላይ 67 ሰዎችን አስሩ ከስድስት ወር ከአምስት ወር እስከ 10 ዓመት እድሜ ያላቸው ህጻናትን ጭምር መግደሉን የሚያሳዩ ሪፖርቶች እየወጡ ነው። ሌሎችም ይሄን ብቻ አይደለም ሌሎች ሽፋኖች ሊያገኙ የሚችልበትን ሽፋን ትግራይ ውስጥ ለመቆየት የሚያስችለው ሽፋን ሊያገኝ የሚችልበትን መንገድ ሁሉ እየፈለገ መሆኑን ትሰማለህ። የደመይት ላሳሽ ጦር አለው ምናምን የሚሉት ነገር እየሰማን ነው። እና በአጠቃላይ ምንድን ነው የሚያሳየን? ይሄ ጦርነት እንደተጀመረ ልክ የኤርትራ ኃይል እንደገባ ከሁለት ዓመት ጀምሮ አንድ ስንናገረው የነበረ ነገር አለ። የኤርትራ ኃይል ከዚህ ጉዳይ ውስጥ ካልወጣ በስተቀር የትግራይ ጦርነት አያበቃም፣ ሰላም አይሰፍንም ብለን ነበር። እና አሁንም ጦሩንም አያስወጣም፣ መንግስትም የማስወጣት አቅም የለውም። የማስወጣት አቅም የለኝም ብሎ የመናገርም ድፍረት የለውም። ስለዚህ የትግራይ ክልል ችግር ሊቀጥል ይችላል። በጣም የሚያሳስበው አስጊው ነገር ምንድን ነው? ግጭት የመቀጠል እድል አለው። ለምሳሌ ዩኒፎርሙን ቀይሮ ደመይዝ ነኝ ብሎ ማጥቃት የሚጀምር ከሆነ የኤርትራ መንግስት ህግ የማይገዛው ነው። ከፈለገ ፊት ለፊትም ኤርትራ ነኝ ብሎ ሊዋጋ ይችላል። ከሆነ መከላከሉ የማይቀር ነው የሚሆነው። በዚህ መካከል እርዳታ ይስተጓጎላል። መልሶ ያሳስበው በጣም የትግራይ ክልላዊ መንግስትም ከጠንካራ አቋሞቹ በሙሉ ሸብረክ ያለው ህዝቡ ተራበበት እና ያ ሸብረክ እንዲል ያደረገውን ነገርም እርዳታ ለትግራይ እንዲደርስ ማድረግንም ጭምር የማያገኝበት ሁኔታ ሊፈጠር ይችላል። በጣም አሳሳቢ ነው። ይህንን ነገር ማስቆም፣ የኤርትራን እንቅስቃሴ ማስቆም፣ መክታት፣ መምከር ከኢትዮጵያ መንግስት ቁጥጥር አቅም በላይ ነው። አይችለውም። የኤርትራ መንግስት የኢትዮጵያ መንግስት ያዝ እንደሆነ እንጂ የኢትዮጵያ መንግስት የኤርትራ መንግስት የማዘዝ አቅም የለውም። አንድ ጀነራሎችን ጨምሮ ጀነራል አበባው የት ነው ያለው?
አስመራ
ኤርትራ መሰለኝ።
አስመራ
እና ሌሎች በርካታ ወታደሮች እዛ ነው ያሉት። እነሱ መያዣ ናቸው።
ብርሃኑ ጁላ የዛሬ ሁለት ሳምንት ታስታውስ እንደሆነ ኬንያ ከሚሄዱ በፊት ብርሃኑ ጁላክ ለሁለት ወር ሜዳ የነበራቸውን ስራ አጠናቀው ወደ ጠቅላይ መምሪያ ወደ ጦር ኃይሎች መምሪያ ተመልሷል የሚል ዜና ተሰርቶ ነበር። ያ ከአስመራ ወደ አዲስ አበባ የመጡበት ጊዜ ነበር። የዛሬ 2 ሳምንት ነበር። ከዛው ነው ወደ ኬንያ ሄደው ይሽከተል እንዶ ለማስተዋወስ ያል ነው።
አዎ። እና አንድ እዛ ያሉትን ሰራዊት ያግታቸዋል እንዳለ ማገት ብቻ ሳይሆን ዊልም ይኖራቸዋል። የገንዘብም ነገር አለው ይሄ ነገር። ምክንያቱም የኤርትራ ኃይል ኦፍ ኮርስ ትግራይን ድራሹ ማጥፋትና ከታሪክ መፋቅ ይፈልጋል። ግን የአብይ መንግስትም ይሄው እንዲሆን ስለሚፈልግ በጣም ስለሚጓጓ ሸጦለትም ወታደሮቹን ሸጦለትም ሊሆን ይችላል። መርሰነሪነትንም ጭምር ነው። የራሱንም አላማ መርሰነሪነትንም ጭምር ነው። የገንዘብና የእዳ ጉዳይም አለበት።
በጣም
እና እንደዚህ የተወሳሰበ ስለሆነ መፍትሄ አይኖረውም። መፍትሄ ሊያገኝ የሚችለው ምናልባት በዓለም አቀፉ ማህበረሰብ በኩል ነው። ዓለም አቀፉ ማህበረሰብ ደግሞ አቅሙ በጣም ውስን ነው። ባለፉት 2 ዓመታት ይህ ነው የሚባል ነገር አላደረገም። ያ ሁሉ ህገወጥ ነገር ሲፈጸም በተባበሩት መንግስታት የጸጥታው ምክር ቤት በኩል ነው መንገድ ያለው፣ ዝግ ነው። ሌላው መንገድ በጣም ጠባብ እና ረጅም ነው። ዓለም አቀፉ ማህበረሰብም የሆነ ነገር በአጭር ጊዜ ውስጥ ይፈጥራል ተብሎ አይታሰብም። ስለዚህ የትግራይ ጣጣ የትግራይ ብቻ ሳይሆን ዝም ብሎ ትግራይ ያው በቀጥታ በእጁ ይሄ ነው ብሎ ከመሶብ ቆርሶ የሚበላው ምስኪያጣ ድረስ ስለሆነ እንጂ በአጠቃላይ ሀገሪቷ ሰዎች ባለፈው ወር ሲኖሩ የነበሩትን በዚህ ወር በማይኖሩበት ሁኔታ ተከታታይነት ያለው ድህነትና አቅም ማጣት ውስጥ ነው የገባው። ስለዚህ የከፋው የትግራይ ህዝብና የቀረውም የኢትዮጵያ ህዝብ ከዚህ ጦርነት ጋር ተያይዞ የገባበት ችግርም አብሮ ይቀጥላል። የሀገሪቱ ኢኮኖሚም አብሮ መንኮታኮቱ ይቀጥላል። በአጠቃላይ ከዚህ ከኤርትራ ጋር ተያይዞ ያለው ነገር፣ ከኤርትራ ጣልቃ ገብነት ጋር ተያይዞ ያለው ነገር በአጭሩ የዚህ አይነት መጨረሻ ሊኖረው ይችላል ብዬ ነው የማስበው።
የሚያሳዝነው ይሄ የአንድነት ኃይል የሚባለው የኢትዮጵያ ወገን የጠቅላይ ሚኒስትሩ ትልቁ ደጋፊ የተባለው ወገን አሁንም የኤርትራ ሰራዊት የለም የሚለው ላይ ለማጭበርበር የሚፈልጉት አለ። እሱ ብቻ አይደለም፣ የኢትዮጵያ ሰራዊት ቢኖር እኮ ቢኖር ኖሮ የኢትዮጵያ ሰራዊት ጀነራሎቹ አሉ፣ የተወሰኑ ጀነራሎች ያልሞቱ ካሉ አሉ ያሉት ከሞት አይሻሉም እንጂ ግን አሉ። በተራ ወታደር ደረጃ ብርሃኑ ጀላ ከሶስት ሳምንት ፊት በሹክሹክታ መልክ ያወጡት 320 ሰው ራዊት እንዳለቀባቸው ተናግረዋል። እንግዲህ ከሰራዊት ብየሰልህ የመከላከያ ሰራዊት አዲስ የተመለመሉ 168 ነው 160 ሺህ አዲስ የተመለመሉ የመከላከያ አባላት፣ የቀሩት የአማራ ሚሊሻ ፋኖ ምናምን የምትለው ጨማምረ ወደ 320 ሺህ ሰራዊት አልቆብናል ብለዋል። በቀድ ከአራት ሳምንት በፊት መንግስት ጦርነቱ እንዲቆምለት ይፈልጋል መዋጋት አይፈልግም ብዬ ስናገር ምክንያቶች ነበሩኝ። አንደኛው ምክንያት ይሄ ነው፣ ወታደር የለም። ወታደር ሊኖር የሚችለው በየቦታው የሚመለመልና ለሁለት ሳምንት ለሶስት ሳምንት አንዳንዱም በትራክ ተጭኖ ሄዶ ጦር ሜዳ ተናገፈው ባስተካል ሆነ ዩኒፎርም ለብሶ ካልሆነ በስተቀረ ይሄ ነው የምትለው መደበኛ ሰራዊት የለም። በዛ ምክንያት ነው የኤርትራ ሰራዊት አሁን እንደ ልቡ እየተንቀሳቀሰ ያለው። የኤርትራ ሰራዊት ደግሞ ባይኖር ኖሮ አሁን ያለበት ደረጃ ማይደረስም ነበር። ይሄ የኤርትራ ሰራዊት በሁለት መልክ ነው የሚሄደው። አንደኛው ኢትዮጵያን ለማጥፋት የሚሄድበት መንገድ ነው። ሁለተኛው ግን ትግራይና የትግራይን መሪዎች በሙሉ ለማጥፋት ለመግደል ተዘጋጅቶ ቆርጦ የተነሳ ነው። ለዚህ ደግሞ ተባባሪ ማን አለ? የኢትዮጵያ መንግስት አለ። ከኢትዮጵያ መንግስት ደግሞ በዋነኝነት ደግሞ ጠቅላይ ሚኒስትሩ አሉ። ጠቅላይ ሚኒስትሩ ለምን ይሄን ያደርጋሉ? ወያኔ የሚባል አካል እስካለ ድረስ፣ የትግራይ ህዝብ እስካለ ጊዜ ድረስ ተደላድዬ ስልጣን ላይ መቀመጥ አልችልም የሚል የራሳቸው ግምት ያላቸው ይመስለኛል። ይሄ የኔ አመለካከት ነው። ሰዎች ብዙ ነገሮች ሊሉ ይችላሉ፣ ግን በምንም አይነት መልኩ የአንድ ሀገር መሪ የራሱን ህዝብ የውጭ መንግስት አምጥቶ የውጭ ሰራዊት አምጥቶ ማስገድ መግደልና ማዘረፍ ማድህየት ብቻ ሳይሆን በረሃብ አሁን እንግዲህ ትላንት ከትላንት ወዲያ የመንግስት የርዳታ ሰጪ ድርጅቶች ሲናገሩ በአራት አቅጣጫ እህል እየገባ ነው አልገባም የተወሰነ መኪናዎች ገብቷል ግን አልገባም በአራት አቅጣጫዎች መግባት ከቻለ በፊትም መግባት ይችል ነበር በአፋር ብቻ ለምንድን ነው የተመረጠው በአፋር በኩል የኤርትራ ወታደሮች አሉበት ነው አፋሮችን በደንበኛ ተናድርጓል ያ ደግሞ መጥፎ ጸባ ያለው የአፋር ክልል መሪ ማን ነው ወስሙና አስተውሳል
አወላ
ያ እሱ አለ እነሱ ተደማምረው እሱ እኮ አንድም ዳቦ በዚህ በኩል ለትግራይ አይሄድም ነው ያለው ምን ወዲያ ወዲህ ምልህ ፍለፊት የተናገረው እንትን እንደማደርገው ነው በሌላው የአማራ ክልል እንግዲህ ከጦርነቱ ከመጀመሩ በፊት የተዘጋ ነው አሁን በአማራ በኩል ባደርቃይ በመራም በኩል መኪና እየተንቀሳቀሰ ነው የሚባለው ሙሉ በመደበኛ በክልሉ ተሳበበ እንጂ መንግስት ራሱ የፌደራል መንግስቱ ምንም አይነት አገልግሎት እንደሄድ ያገተው የዘጋው መንገድ ነው አሁን ተካፈተ ማለት እንደዛም ሆኖ ግን አሁንም እህል አይገባም መድኃኒት ሁለት ትራክ መድኃኒቶች የሚሆን ገባ ተባለ አውሮፕላን ማረፊያ እንግዲህ ተቆጣጣሪ ያለው ብሎ ያላቸው ቦታዎች ላይ አውሮፕላን ለሙከራ ተብሏል የወርልድ ባንክ እና የእርዳታ ሰጪ ድርጅቶች አሁንም ለሙከራ ነው እንጂ ፈቃድ አልተሰጠንም ብለዋል እርዳታውን ለማቅረብ ፈቃድ አልተሰጠንም ብለዋል
አዎ ሽሬ ያረፈው አውሮፕላን የሙከራ በረራ ነው
ግን በዛው መጠን ደግሞ መንግስት ደግሞ ተባባሪ ሆኖ ፈቃድ አልሰጠንም ሙሉ ፈቃድ አልሰጠንም ብለዋል ይሄ ምንድነው እኔ የተደጋጋሚ ምናው አንድ ሰው ሲክን በሰው ላይ በህዝብ ላይ ሲጨክን በመሪ ሆኖ የጨከነ በህዝብ ላይ የጨከነ መሪ ኒማቆም በታሪክ የሰማሁት ሂትለር ነው ሌላ የለም እኔ አልሰማም መጣቀው ነገር ካለ ትነግረን ትችላለህ የለም ሌላ የለም በህዝቡን በረሃብ የሚገድል አንድ ቦታ ላይ አጉሮ በረሃብ እንዲሞቱ በበሽታ እንዲሰቃዩ ያደረገ ሂትለር ብቻ ነው ከዛ ሁለተኛው አሁን ባለንበት ዘመን ጠቅላይ ሚኒስትር አብይ አህመድ የኢትዮጵያው መሪ ናቸው በጣም በሚያሰቅቅ ሁኔታና እነዚህን ሁሉ ተመልክተን መጨረሻችን የነገ እኔ ከዚህ በፊትም ተናግሬ ለአንድነት ኃይል ኢትዮጵያ እናድናለን ለምትሉ ሰዎች አሁንም ጥሪን አቀርባለሁኝ ምን እያሰባችሁ ነው ነገ ጠዋት እናንተ ጋር አይመጣም ብላችሁ ታስባላችሁ ሆይ ነው ይሄ ጥያቄ እናንተ ጋር የማይመጣበት እናንተ ጋር እኮ መጥቶ 18000 ፋኖ የተባሉ የአማራ ልዩ ኃይል ሚሊሻዎች በፈቃድ በልመና ተለምነው በፈቃድ ሄደው የዘመቱ ልጆች ከዛ ዘመቻ ሲመለሱ እስር ቤት ነው ያሉት 18000 እነ ተፈራ ማሞ ተባረዋል እነ በጭካኔ ማን ጥላቻን የበለጠ አስተምረን ጥላቻን አስተምረን መዋጋት አለበት ያለው እና ሲያዋጋ የነበረው ዮሐንስ ቦያሌው ተባሯል የለውጥ መሪዎች ከተባሉት ዋናዎቹ ለማ መገርሳ ቀድሞ ነው የተባረረው አቶ ማናቸው የአማራ ፕሬዝዳንት ደገዱ አቶ ገዱ ተባረዋል ያው ምንም በቃ ያለ ምንም እንትን ነገርና እነዚህ አሁን ከሰሞኑ ደግሞ አቶ ደመቀ ምንም ነገር ማያውቀው እንደማያውቅ ደግሞ ተናግሯል ዘፊት አቶ ደመቀ ተላላኪ ነበርኩ ብሏል አሁንም እንግዲህ ተላላኪ ሆኗል ማለት ነው ለገጽታ ግንባታ ተብሎ የርቅ ኮሚቴው መሪ ተብሎ ተዋናኝ ተብሎ ተመረጠ ግን ስለ ስምምነቱ ማውቀው ነገር የለም የሚል ለጓደኞቻቸው ተናገሩበት አለ በንግግር ላይ እና እነዚህን ስትመለከተው የነገቱን ኢትዮጵያ ታስባላችሁ እናንተ አንድነት ኃይል ውስጥ ያላችሁ አንድነን የምትሉ ሰዎች አንድ ሳትሆኑ አንድ ሆነን ያላችሁ ሰዎች እስከ መቼ ነው ዝምታችሁን የምታደርጉት እስከ መቼ ነው ኢትዮጵያ የምትባሏን ነገር ዋና አንብርቷን ቆርጣችሁ ሌላው ኢትዮጵያ ሊሆን ይችላል ብላችሁ የምታስቡት እስከ መቼ ነው ጠቅላይ ሚኒስትር አብይ አህመድ ወደ ጥሩ ጎዳና አገሪቱን መቀመቅ ውስጥ እየከተቷት እያያችሁ ወደ ጥሩ ጉዳና ይሄዳል የሚለውን እምነታችሁን ይዛችሁ የምትቀጥሉ እስከ መቼ ድረስ ነው እናንተ ጋም አይስም ብላችሁ ነው ወይ ይሄንን ነው እንደው ለአንዳንድ ጊዜ እንት ለማድረግ ማየውና እነዚህን ነገሮችስ ከእንደሱስ ብትመለከቱ የነገቱን ሁልጊዜ የምናወራው ስለ ነገይቱ ኢትዮጵያ ነው የዛሬቷ እንኳን ፈርሳለች የሚለው ላይን ያለ ነው። ግን እስከ መቼ ድረስ ነው የሚለው ነገርና የነገቱን ኢትዮጵያንስ አሁን ባለው ሁኔታ እንዴት ታዋለ? እዛው ዙሪያ ላይ ማለት ነው እንግዲህ።
እና ምንም እንትኑ ልነሳል።
እሺ።
ከዚህ ካርዳታ ጋር ያያይዘ ያለው ነገር ከስምምነቶቹ ትልቁ በተለይ ዓለም አቀፍ ማህበረሰቡ የኢትዮጵያ መንግስት ነው ትጥቅ መፍታት የሚለውን ያደረገው። በኤርትራ በኩል ደግሞ የኤርትራና የሌሎች ኃይሎች መውጣት የሚለው እንጂ ዓለም አቀፍ ማህበረሰቡ ደግሞ ልክ የኢትዮጵያ መንግስት ትጥቅ ማስፈታት የሚለው ትኩረት እንደሰጠው የእርዳታ ተደራሽነትን ነበር። ዓለም ድርድሩ አንደኛ የዚህ የናይሮቢ መንግስት አይጥቀሰው እንጂ ትጥቅ ማስፈታት ሳይሆን የእርዳታ ተደራሽነትን ስምምነቱም ላይ ስታየው ያልተገደበ አስቸኳይ የሰብአዊ እርዳታ ተደራሽነት ነው አንዱ የተስማሙበት ነገር። እንግዲህ እስከ መቼ ድረስ ነው? እስከ ሐሙስ ነው ሮብ ድረስ?
ማክሰኞ
ምንም ጭራሽ ምንም ከማክሰኞ ነው ምንም 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 ነገር ነበር ያልተደረሰው። በኋላ ማክሰኞ ማታ የዓለም አቀፍ ቀይ መስቀል ማህበር ሁለት መኪናዎችን መድኃኒትና ምናምን የጫኑ አስገባቱን ተናገረ። ከዛ በኋላ በተለያየ አቅጣጫ እርዳታ ገባ የሚል ነገር ሰማል። እንግዲህ አሁን ሳይሆን የዛሬ ከአንድ አመት በፊት ጀምር ወደ ትግራይ ያለውን የምግብ ፈላጊ ቁጥር ለመሸፈን በቀን ምን ያህል መኪና መግባት አለበት ነበር ሲባል የነበረው። ምናልባት 60 ከዛ በላይ እስከ 100 ድረስ
በቀን 100 ነው 100 መግባት አለበት ይተዋል በዛን ጊዜ ነው። አሁን
ደግሞ ብዙአል። ስለዚህ ምን ያህል ገባ ብለ ስታየው ዝም ብሎ ለሚዲያ ኮንሰምፕሽን የሚሆን ያህል ብቻ ነው የገባው። መኪናዎቹን አሳዩ ሹው ሹው ሲሉ ዓለም አቀፉ ማህበረሰብ አውራ ዓለም አቀፍ ሚዲያዎች ሁሉ ዜናውን አወሩ። ጥሩ ነው አሉ ሌሎችም ዓለም አቀፍ ማህበረሰብ መንግስታት። ዓለም አቀፍ ማህበረሰቡ ጥሩ ነው የሚለው ጅምርን የማበረታታት ባህል ስላለው ነው። አነሰ የሚለው ላይ ከማተኮር ይልቅ ብዙ ይቀራዋል የሚለው ላይ መጀመሩ የመጀመሩ መልካምነት አውርቶ ኢንካሬጅ የማድረግ ፍላጎት ስላለው እሱ ነው አጉላው። እና በዚህ መሐከል ምን ሆነ ትልቅ እርዳታ ይገባ ሆኖ ታየ። በመሰረቱ ግን ካለው የመድኃኒት የምግብ ያልሚ ምግብ ለህፃናት ፍላጎት አንጻር ስታየው እንግዲህ ስምምነቱ ዛሬ 8ኛ ቀኑ ነው ኦልሞስት አልገባም። ስለዚህ ያ የረሃብ ሲያስከትሎ የነበረው አስከፊ ነገር የመድኃኒት ጥቶ ሲያስከትሎ የነበረው አስከፊ ነገር እየቀን እንደቀጠለ ነው። አይዶን ነው በየቀኑ በዚህ ሳቢያ ምን ያህል ሰው እንደሚሞት ሪከርድ አልተደረገም እንጂ በዚህ ምክንያት የሚሞቱ ሰዎች ቁጥር ስምምነቱ ከደረሰ በኋላ ቀጥሏል ማለት ነው። እና ከእርዳታ ጋር ተያይዞ ያለው ነገር ይሄ ነው። ሌላ ድሮም እኮ ይሄ ጦርነት መንግስት ያወራው የመከላከያ የሰሜን ውስጥ ተመቶ ምናምን
አይ እሱ እንኳን ውሸት ነው።
ከዛ በኋላ ከበባ የመጣ ከበባው ከዛ ከጦርነቱ በኋላ አብይ ወደ ስልጣን ከመጣ ጀምሮ ክፍት የነበረው የአፋሩ መንገድ ብቻ ነው።
አዎ
እንጂ እኮ የቀረውን በታች በዚህ በደባርቅ በኩል በሁመራ የሚገባውን ዘግተውታል። በጎንደር በደሴ በኩል የሚሄደውን ወልጃ ላይ የሚያልፍ መኪና ወደ ትግራይ በበጋ ሄድም ብሎ ለበዓል ነጋዴ ጭኖ ሲሄድ የነበረው አንዲትም ጤፋት ብሎም ብሎ እኮ ዙሪያውን ዘግተውታል። ከበባው ማስራቡ በፊት ለፊት እየተነገረ ነው። አትበሉም የእኛን ጤፍ አትበሉም ማስራብ እኮ ነው።
አዎ
የእኛን በጋ አትበሉም ተብሎ ከተዘጋ አራት አመቱ ነው። መንግስት አውራ መንገዶቹን የሚቆጣጠረው የፌዴራል መንግስት ነው። እነዚህ መንገዶች ለምሳሌ የወጪና የገቢ ንግድ እዛ መሳሪያ የሚገዛበትን ምናምን ገንዘብ የተዘጋው መንገድ ወደ ጅቡቲ የሚሄደው ቢሆን ኖሮ ምን ያደርግ ነበር? አንድ ቀን ያሳድር ነበር? ይከፍተው ነበር? የመክፈት አቅም አይደለም ያለው
አይደለም ፍላጎት
ይፈልገው ነበር። ፍላጎት ነው የሌለው። እና ጦርነቱን የትግራይን ማስራብ ማንበርከክ የተጀመረው ጦርነቱ ከተጀመረ አይደለም ከዛ በፊት ነበር። አሁን እነሱ ወደ ተቆረጠሩበት አካባቢ የግብ እርዳታ አስገባም በሚል የቀረውን የትግራይ ህዝብ ለማማለል ወይም ደግሞ ይሄ የተቆጣጠረው ቦታ ላይ እርዳታ እየሰጠን ነው በሚል የተቆጣጠሩት አካባቢ ያለው ህዝብ የነሱ ደጋፊ እንዲሆን ሲሉ ግን ከፈቱት። ድሮውንም መክፈት ይችሉ ነበር። እነዚህ ነገሮች ምን ለሚያሳዩ ከበባው ደሊቨሬት መሆኑን ከበባው የትግራይ ህዝብ የማስራብና የማንበርከኩ ነገር ከጦርነቱ ጋር ብቻ የተያያዘ ሳይሆን አስቀድሞ የታሰበበትና ማስቀረት ሲቻል ሆን ተብሎ የተደረገ መሆኑን ነው የሚያሳየ። ሌላ እንግዲህ አንድ ያነሳው ነገር አለ ከአንድነት ኃይሎች ጋር የሚባለው ነገር። እነዚህ አንድነት ኃይሎች አንድነት እየመጣ ነው በአብይ የአብይን የአንድነት ጠበቃ አድርገው ነው የሚወስዱት ይመስለኛል። ግን የኢትዮጵያን አንድነት ስታየው ባለፉት 4 ዓመታትና ከዛ በፊት በነበሩት ከፋፈለን በሚባልበት ኢህአዴግ በነበረበትና ህገ መንግስቱ ፊት ለፊት በዚህ ህገ መንግስት ነው የምንተዳደረው በተባልንበት ጊዜና አሁን ያለውን የኢትዮጵያ ህዝብ አንድነት ተመልከት። አሁን የመጨረሻ ጽንፍና ጽንፍ ላይ ነው ያለን። ኤክስትሪም በጣም ፖላራይዝድ ሆነናል።
በጣም
የኢትዮጵያ ህዝብ አሁን በምንም ጉዳይ ላይ የጋራ ነገር እያጣ ነው። ኦሮሞ ኢትዮጵያዊነቱን ማንሳት በማይፈልግበት ደረጃ ላይ ነው ያለው። ድሮን ይደበደባል፣ ታሰራል፣ ገደላል፣ ፖለቲካ ፓርቲዎቹ ታፍነዋል። በዛ በኩል በቤንሻንጉል በኩል የርስ ጥያቄዎች ተነስተውበታል። በአማራ በኩል እስከ ምትክል ያንተ ነው ተብሏል። ይሄ እርስት የሚባል ነገር አይደለም ይሄ መሬቴ ነው ብሏል። ነፃነት ትግል እየተደረገ ነው። በአፋርና በሶማሌ መካከል ለሽምግልና ያስቸገረ ግጭቶች ተነስተዋል። የትግራይ ነገር የምታየው ነው። ኢትዮጵያውያን ሙሉ በሙሉ ሊባል በሚችል ደረጃ ኦፍ ኮርስ የሰሜኑ ነው በጣም የከፋባቸው። የመጨረሻ ለወደፊት እንዴት ተደርጎ ነው ድሮ የነበረውን ልንመልስ የምንችለው በሚንልበት ደረጃ ተለያይቷል። አማራና ትግራይ ውስጥ የነበረው በኢትዮጵያ ታሪክ ውስጥ ባላቸው ድርሻ የውስጥ ሺህ ዘመን የኢትዮጵያ ታሪክ ተጋሪነታቸው፣ በኦርቶዶክስ ክርስቲያን መሰረትነታቸው፣ የኢትዮጵያ የመንግስት ታሪክ በመጋራታቸው፣ ቋንቋ ተወራራሽ ቋንቋ ያላቸው መሆኑ፣ በብዙ ነገር ካለባበስ ከአመጋገብ ጀምሮ የነበራቸው አንድነት አሁን ለወደፊት እንዴት አድርገው አብሮ ይኖራሉ እስከሚባል ድረስ ተለያይተዋል። ይሄ ስርዓት ከቀጠለ ይሄው ነው የሚቀጥለው። እና ምንድን ነው እነዚህ አንድነት ኃይሎች ይሄ በለው ግፋው ወደ አንድነት እየወሰደን ነው ወይ የሚመስላቸው? እየፈረስን መሆኑን እንዴት ነው ማስተዋል ያቃታቸው? ተከፋፍለናል የሚሉት ጊዜ እኮ የተሻለ አንድነት የነበረበት ጊዜ ነው። አማራ ኦሮሚያ ክልል ውስጥ እኮ ማንንም ሰው ሳይነካው
እንዴ በለም
ያድግ በሚባለው ጊዜ ውስጥ ኖሯል እኮ ማንንም ሰው ምናልባት መጀመሪያ ላይ ኦነግ ገደለ ከተባለው እዚህ ከበደኑ ኬዝ ውጪ
አርባጉጓ
ወለጋ ውስጥ የት የፈለክበት ቦታ እንደፈለጉ ሆቴሎች አላቸው፣ ስለጋዴዎች ናቸው፣ ሱቅ አላቸው። እስከ ግንቢ ድረስ የትሄድ ወለጋ ውስጥ ሸዋ ውስጥ አምቦ ሆቴሎች አንድ ሰው አይረካቸው። ቤንሻንጉል ውስጥ በተመሳሳይ ነው የሚኖሩ። ትግራይ የትም ነው የሚኖሩ፣ አማራ ክልል ይኖራሉ፣ ኦሮሞ ውስጥ ይኖራል። በዚህ ደረጃ ነበር አፋርና ሶማሌ መካከል የነበረው ግጭት በህግ ሊፈታ የሚችል ነው ተብሎ ሬፈረንደም የተካሄደበት። የቀረውም ከመወያየት ውጪ በኃይል ሊፈጸም የማይችልበት ሁለቱ ህዝቦች እዛውን የሚወዛገቡበት አካባቢ አብረው እየተቀባበሉ ንግድ ሲነግዱ የነበሩበት ሁኔታ ነበር። አልፎ አልፎ ከሚከሰት ይሄ ነበር ከስርዓት ጋር የተገናኘ ሳይሆን አርብቶ አደር በግጦሽ ይታጫል። ከሱ አይነት ግጭት ያለፈ በሁለቱም በኩል የሁለቱም የክልል መንግስታት አቋም ይገውበት ወጣቶች ጭምር የተሳተፉበት ይሄ የተማረው የሰለጠነው የሚሳተፍበት አይነት ግጭትና መጠላላት አልነበረም። እና እንግዲህ የትኛውን ነው እሱ የአንድነት ኃይሎቹ ይሄንን ስርዓት ወይም ጠቅላይ ሚኒስትሩ የአንድነት ጠበቃ አድርገው በበለው አንድነት ይመጣል ብለው የሚያስቡ ጤፍ እየፈረሰን ነው እኳ አይናቸው እያ እኔ እንዴ አድርገው ይህንን ሪያሊቲ ማየት እንዳጣታቸው የገባን ተሳቀን ልናልቅ ነው ከመግብ ወዴ ወዴት እየሄድን ነው ብለን እነሱ ደግሞ ይሄው እየወደቅን ያለንበት የበለጠ ተጋግሎ እንዲቀጥል ግን ስለ አንድነት ነው የሚያወሩ። እኔ ምን አይነት አይን ነገር እንደሆነ ይገርመኛል። እና እንደዚህ ነው ማየው።
ምልህ ብዙ ብለን እኔማ ወደ መሰልቸት እንኳን አልሰለችም። በቻልኩት አቅሜ ለማስተዋወስ ሞክራለሁ። የነገን ኢትዮጵያ
ማየት ነገር ሰልችቶ የትም አይደረስም። መናገር የምትችልበትን እድል እስካገኘ ድረስ መናገር ነው። ቢያንስ ታሪክ ያስታውሰዋል ወደ
እንግዲህ በዚህ በኬንያው የመጨረሻው ስምምነት አሁን ባለፈው በተስማሙበት መሰረት አሁን እስከ ማክሰኞ ድረስ የሚቀጥል የቲዲኤፍን ሰራዊት የትግራይን ሰራዊት በመሪዎቹ አማካኝነት ስለ ስምምነቱና ስለ ወደፊት ስለ ርቁ ስለ ተደረገው ስምምነት እና በአጠቃላይ ስለ ሁኔታዎቹ ገለጻ የሚደረግበት ነው እስከ ማክሰኞ ድረስ። እንግዲህ አሁን ማክሰኞ ነው ነገር እንትን የሚባለው። ማክሰኞ ምንድን ነው የሚሆነው? ሁለቱም የትግራይውም የመከላከያውም ሌሎቹም እንግዲህ የራሳቸውን ቦታ ይዛሉ። አንተም ከዚያ ታልፍ መደበኛ እሱ ነው እንግዲህ ይደረጋል የተባለው። ከዛ በኋላ ቀጥሎ ከባድ መሳሪያ ይፍቱ ነው የተባለው። የከባድ መሳሪያ በሚፈታበት ጊዜ የኤርትራ ሰራዊትና የአማራ ልዩ ኃይል የአማራ ሚሊሻ እነሱ በሙሉ ከትግራይ ክልል በአጠቃላይ መውጣት አለባቸው። ይሄ ስምምነት ነው። አንዳንዶቹ ፕሪቶሪያ ላይ ተስማሙት እንደዚህ አይደለም እና በ30 ቀን ነው መፍታት ያለባቸው ስለዚህ ቶሎ ማድረግ አለባቸው ነው። አንድ ስምምነት ታደርጋለህ መግቢያ ነው። የመግቢያን ደግሞ ስታብራራው ኬንያ ላይ ተብራራ
ተስማሙ መተግበሪያው
መጣ። አዎ እዛኛውም ላይ እኮ የፕሪቶሪያ ላይ መተግበሪያውን በሁለቱ
ስምምነት
መሰረት የክልሉንም ደህንነት በጠበቀ መልኩ ነው የሚለው የፕሪቶሪያ። እኔ ሲፈልጉ ብቻ ነው ማንበብ የሚፈልጉት የእኛ ሰዎች፣ በተለይ አንድነት ኃይልና ከአብይና ከኤርትራ መንግስት ጋር የሚያብዱት ሰዎች ሲፈልጉ ነው ማንበብና መተርጎም የሚፈልጉት። አለበለዚያ እንትን አያደርግም። ለማንኛቸውም የዛ ትርጓሚና ስራ ማስፈጸሚያው ኬንያ ላይ ተፈርሟል። በዛ መሰረት የሚቀጥለው ማክሰኞ ትልቁ ችግራችን የሚጀምረው ማክሰኞ ሊሆን ይችላል የሚል ግምት አለኝ እኔ። ምክንያቱም የኤርትራ ሰራዊት እያለ ቲዲኤፍ መሳሪያ ይሰጣል ብሎ ብዬ ለመገመት ለእኔ ይከብደኛል። በጣም ነው ከበደኝ።
ምናልባት በጦርነት ማርከው ይወስዱባቸው እንደሆነ
ካልሆነ እንጂ ከዛ ባሻገር የሚያደርጉ ከሆነ እውነትም የጦር መሪዎቹ ከእድሜ አኳያ አርጅተዋል ማለት እንችላለን። ሌላ ምንም ነገር ልል አልችልም። ምንም እንትን የለም። ምክንያቱም የትግራይን ህዝብ አጋልጦ መስጠት ነው። ይህ ካልተደ ሳይደረግ የኤርትራ ሰራዊት ሳይወጣ የእሱ ብቻ መውጣት ሳይሆን እሱን አሁን እያስተካከሉ ያሉት አሉ። ደሜትን እየገባን ያለው ግን የኤርትራ ሰራዊት ራሱ ነው። ራሱ ዩኒፎርም ለብሶ እንትን ያደረገበት ነው። እና እነሱ እነዚህ መቀሌ ገብተው ዋናው ፍላጎት መቀሌ ኤርፖርትና መቀሌ መግባትና ኤርፖርቱ መቆጣጠር መቆጣጠር ነው የሚሉት። የትግራይ ክልል መቀሌ መቆጣጠር የሚፈልጉ እዛ አካባቢ ያሉ ማናቸው መሪዎች አሉ፣ ትላልቅ ሰዎች፣ አዛውንቶችም አሉ። እነሱን ለማጥፋት ነው ሌላ ምንም ነገር የሚሉ። የዛ ተባባሪ ደግሞ ጠቅላይ ሚኒስትሩ ነው። ቁጭ ብሎ እጁን አጣጥፎ የሚሄዱበት ሁኔታ ነው እየተፈጠረ ያለ። ለማንኛቸውም ማክሰኞ እና ሮብ ላይ ትልቅ ፍጥጫ እንደሚኖር ነው የምገምተው፣ አንድ አዲስ ነገር ካልመጣ በስተቀረ። ከዛ ያ ከተደረገ በኋላ ኮሚቴ ቋቋምና ኮሚቴው በ14 ቀን ውስጥ ይቋቋምና በኮሚቴው ባለበት ሁኔታ የትግራይ ተራው ሰራዊት ትጥቅ ይፈታል ነው የሚባለው። ይሄ ነው እንግዲህ ንግግሩ። እኔ እስከ ገባኝ ድረስ እንግሊዘኛው ይሄ ነው የተረጎምኩት። ሌላ እንግሊዘኛ የተረጎመ ሰው ካለ ተረጉሙና ንገሩኝ። ግን ያ የተተረጎመን ትርጓሜ እየለወጡ እንትን ያደርጋሉ። አሁን ታደሰ ትሉ አይደለም ኮሙኒኬሽን ሰውዬ ትላንትና ሲናገሩ የኤርትራ ሰራዊት አይወጣም ትጥቅ ሳይፈታ የሚል ንግግራል። ይሄ መንግስት ራሱን ፍላጎት ያለው ማይመስልኝ። ምክንያቱም የለውም አንደኛ የኤርትራ መንግስት አልተቀበለውም ይሄን ውስምነት የሁለተኛው ሰው
አቅምም የለውም የኤርትራ መንግስት ያልተቀበለው ነገር ያለመቀበል አቅምም ፍላጎትም የለውም።
ፍላጎት የለውም አቅም ከሌለው አቅም የለኝም ብሎ መናገር ነው። አቅም የለኝም ብሎ እኮ ከትግራይ ከቲዲኤፍ ጋር ከሆነ እኮ ማስወጣት ይችላል። ምንም እንትን የለም። አቅምና ፍላጎት ያቅም ጉዳይ ሳይሆን ፍላጎት አለ ወይ እንዴ? በኤርትራ አሳቦ በሌላ በተለያየ መልኩ አሳቦ ያንና ክል ለማጥፋት ካልሆነ በስተቀር እንደ መሪ የሚያስብ ሰው ከሆነ አቅም የለኝም። ኦኬ ጥሩ። ከበአድ ወገን ይበልጣል። ከኢሳያስ አፈወርቂ እኮ ደብረ ጽዮን ይቀርባል ለአብይ እንደ ደሙ ቢሆን ኖሮ እሱ ለጊዜው ተሆነና ቢሆን ኖሮ ከባ ግን ያ ፍላጎት የለም። በሰበብ አድርጎ ያ እንዲጠፋለት የሚፈልገው ፍላጎት አለ። ጥፋቱ እንዲቀጥል ነው የሚያደርገው። ለማጥፋትም የተዘጋጀ ይመስላል ጠቅላይ ሚኒስትሩ ስመለከተው ምንም ካለው ትዕቢት ካለው ሁኔታ ስለ ድርድሩም ፓርላማ የተናገረውን ስትመለከተው ምንም በቃ ምንም ነገር እንዳልሆነ አድርጎ ነው የሚናገሩ እና ይሄ ናቸው አሉት። እና እንግዲህ እነዚህ ነገሮች ላይ ያለንን ግንዛቤያችንን ነው መስጠት የምንችለው። አድርጎ አታድርጎ የማለት ኃይሉም ስልጣኑም የለንም፣ ግን ያደርጋሉ የሚል ግምት የለኝም እኔ እንኳን የኤርትራ ሰራዊት እያለ ይቀርና ሄዶም እንኳን ያን ትጥቅ ለመፍታት የሚደረጉ ነገሮች እንደዚህ በቀላሉ እኔ ምን አይነት አዚማ መድኃኒት አድርጎ በሰላሳ ቀን ብሎ የሚለው እንዴት እንደተፈረመም አልገባኝም። መቼም ይገባኝም አይችልም ሊገባኝም የሚችለው ነገር የለም። ይሄ ነው ያለኝ እንግዲህ ከእኔ በኩል። ሌላ የምትጨምርበት ካለ በዛ ዙሪያ ይሄ ነው። እና እርዳታውና እርዳታ አቅርቦቱ በምንም አይነት እስከ እንግዲህ አንድ ወር ሊሞላው ሶስት ሳምንት አለፈው። ሶስተኛ ሳምንቱ ነው ከደቡብ አፍሪካ ስምምነት ጀምሮ እስካሁን ድረስ በቂ ምግብ እርዳታ እንኳን አልገባም። ይሄ እኔ ሁልጊዜ እንትን የሚያደርገኝ እንዴት ነው የሰው ልጅ ወገን ተርቦ እያለ ይራብ ይጠማ የኔን ስልጣን እስካልተቀበለ ድረስ ብለህ እንደዚህ ወገብ ይሄ የሰው ነው ለማለት ትንሽ ይከብደኛል። አድማጮች እኔ ከህዝብ አኳያ ነው የማወራው። ጠቅላይ ሚኒስትሩ ላቆም ፍላጎቱም የለኝም። በአንድ ወቅት እንኳን ደህና መጣ ብዬ በጣም ጮኬ ተናግሬ ያለሁኝ፣ ግን በዛው መጠን ደግሞ ስጋቴን ተናግሬ ነበር። የእኛ ስጋት ግን አብይ ጠቅላይ ሚኒስትር አብይ ከመምጣቱ በፊት ከኃይለማርያም ጊዜ ጀምሮ የምንናገረው ነገር ነው። አሁን እየሆነ ያለው አገር ይፈርሳል አገር ታፈርሳላችሁ ስንልም የነበረው ይህ ነበር። የኤርትራ መንግስት ነው የሚያሽከረክረው ስንል ነበር። ይህ ሁሉ ምሁራን እኔ አንዳንድ ጊዜ አሁን አዲስ የመጡ ኤፓክ የሚባሉ የሽማግሌዎች ድርድር የሽማግሌ ጥርቅሞች አሉ። የኤርትራ መንግስት የኤርትራ በቀደም ናሳዳምጣቸው ትግራይ እርዳታ ከትግራይ ባልተናነሰ ለአማራና ለአፋራም ክልል እርዳቱ እንዲቀርብ ነው እኛም እንሟገተው ብሎ ሲናገር ሰሙ። አንደኛውን ለምንድን ነው የምትፎከረው? በቃ እርዳታ ይቅረብ ለሁሉም፣ ለምን እርዳታ ይቅረብ ለማለት አይሞከርም? እና አንዳንዴ የሚያደርጉት የጠቅላይ ሚኒስትሩን ገጽታ ለመገንባት የሚደረጉ እኔ ልክ እንደ እሳትን የኤርትራ የምለው እነዚህም የኤርትራ ተወካዮች አሜሪካን ኤሪትሬን የሚለው ነገር የምሰጣቸውና ይቅርታ ባሉኝ እዚህ ያላችሁ አትላንታም ያላችሁ አላችሁ አፋችሁን አውጥታችሁ ተናገሩ። በእግዚአብሔር በልጆቻችሁ ልጆች አሏችሁ እኮ ልጆች አሏችሁ ዘመዶች አሏችሁ አረጋዊ አባትና አያት ሁሉ አሏችሁ። ስለ እነሱ ብላችሁ እነሱን በማሰብ ስለ ትግራይ ህዝብ ለመናገር ሞክሩ እባካችሁ። ሌላ ለማለት እንኳን ትንሽ ይከብዳል። ያለው በእኔ በኩል ያለው ይሄ ነው። የትግራይን በተመለከተ ሌላ የአሜሪካን ኮንግረስ ብራንድ ሸርመን ያስቀመጠው ነገር አለ። በቀደምታ የምክር ቤት የኮንግረስ ውይይት ነበረ። እዛ ላይ ያስቀመጣቸው ምልክ አይነቶች አሉ። ስለ እነሱ ትንሽ እንበልና ወደ እንትን እንሄዳለን። የትግራይ የኤርትራ አክቲቪስቶች ሰላሳ የደሚትን እሱን እንትን ብለናል እና ከዛ ወደ ብርሃኑ ነጋንም ቅድም ማነው ሰላሙ እንዲመስለንም
ብዙ ነገር
አጠር ብለን እንትን እናድርገው እና እውነት ማንተ ሰዓቱ እንዴት ነው የሚሮጠው? ግን በመድኃኒዓለም ባለን ቶሎ እንትን እናደርግና አጠር አድርገው ትናርገው ብዙም የኮንግረሱ ብዙም የተናገረው ነገር የለኛ ከተናገር ነው የተለየ በአቀቡ እንዲቀጥል እንፈልጋለን የሚል አቋም እንዳላቸው ነው የምትናርገው የኢትዮጵያ መንግስት
ካለ። አዎ በተለይ የኤርትራ
ነው
የኤርትራ እና ሌላች ኃይለ መውጣት ላይ ጠበቅ ያለ ጥሩ አቋም ነው።
አዎ
ይሄ ካልሆነ የአንደር ሴክሬታሪ የአፍሪካ ጉዳዮችን ጭምር ይህንን አቋም እንደሚደግፉ እንዳረጋገጡላቸው ነው የተናገሩት። እና ይሄ የኤርትራ ኃይል እስኪወጣ ድረስ ኤርትራ ላይ ብቻ አይደለም ማዕቀቡ፣ ኢትዮጵያም እስካሁን የተጣለበት ማዕቀብ የአጓ ወደ አጓ የመመለሱን ከዓለም አቀፍ የገንዘብ ተቋማት ገንዘብ አገኛለሁ በሚል የሚጠብቀውም የማይሆን ሊሆን እንደሚችል ጠቁመዋል። እንግዲህ የዓለም አቀፉ ማህበረሰብ ትንሽ ያስቸግራል ብያለሁ፣ ግን ዓለም አቀፉ ማህበረሰብም ጭምር ቢሆን በጣም በተናጥል መንግስታት የሚያደርጉት እንጂ ዓለም አቀፉ ማህበረሰብ ጉልበት ያለው ተጽዕኖ ማሳደር የሚችልበት ነገር ስለሌለ ትንሽ አስቸጋሪ ነው። ግን
ፍላጎት አለ ወይ?
ሸርማን ለሌሎችም ጥሩ ነው።
አዎ ግን የምልህ የዓለም አቀፍ ማህበረሰብ ውስጥ ቢሆን ፍላጎት አለ ወይ? አንዳንድ ጊዜ እኮ ፍላጎት ያለው የማይመስለኝም። ምክንያቱም አብይን እኮ ከፈረሰ በኋላ እኮ ባለፈው ከደብረ ብርሃን ህወሓትን ሲያስመልሱ የዛን ጊዜ እኮ አድነውታል። ይሄ ሲሳይን የሚያወሩትን ተቀጥቅጦ ምናምን ይባሉን ነገር እሱን ተው ለጊዜው ፍለፊት እንነጋገር ከተባለን የፈረሰን መንግስት ጠግነው እንደገና እንዲንቀሳቀስ አድርገዋል። አሁንም እየረዱ ያሉት እንጂ ፍላጎቱ ቢኖራቸው እኮ ብዙ ነገር ማድረግ ይችላሉ። ሊቢያን አፈረሱት አይደል? እንደ ሊቢያ አፈረሱን አይደለም ብለው ግን በመሪዎች ላይ ብዙ ከፍ ያለ ጫና ማድረግ የሚችሉበት ሁኔታ እንዳለ ይገባኛል። እስቀጥል ታት ከነ ንሰድ።
አዎ ለማንኛውም ያው አንተ ያነሳው የኤርትራ ጉዳይ ቀደም ሲል መጀመሪያ ላይ ያነሳው ነው። በራስ ፍቃድ ይወጣል የሚል ግምት የለኝም። ዓለም አቀፍ ማህበረሰቡ ያስፈልገዋል። የኢትዮጵያ መንግስትም አይችልም። ዓለም አቀፉ ማህበረሰብ ደግሞ አሁን ባልኩ ሁኔታ በተናጠል የሚያደርጓቸው ማዕቀቦች ኢትዮጵያም ላይ ተጥሏል። ኤርትራ ማዕቀብ ውስጥ ነች ድሮ። ግን ወደፊት ከመሄድና እዚህ አገሪቷን እዚህ አደጋ ላይ ከማድረስ ሊያድናቸው ስላልቻለ እንግዲህ እያደረ በሂደት የጦርነቱን በአጭር ጊዜ እንጨርሰዋለን ስለሚሉ ነው። በፊት ያልተሰማቸው ሊሆን ይችላል። እየተራዘመ በመጣ ቁጥር የኢትዮጵያ ኢኮኖሚ በጣም ስለወደቀ አብይ ላይ ቆንጣጭ ሊሆን ይችላል ብለን እንገምታለን። እንግዲህ ስለ እነ ብርሃኑ ነጋ ያነሳው ነገር ነው የማሸነፍ ነገር ነው የሚያወራው። አንበርክከናል እና ከዛ ስላንበረከክን በምንፈልገው መንገድ ተደራድረን የሚል እንደው ነገር ነው የተናገረው። እና ዘሴም እንትን በተለይ የኦሮሞ አርቲስቶችን፣ የኦሮሞ ፖለቲከኞችን፣ የኦሮሞ ወጣቶችን በሙሉ ያስቀየመ ነገር ልክ እንደ ትግራይ ላይ እንደተደረገው እንቅጥቅጡን አውጥተን ካሸነፍም በኋላ ሁሉም ጦርነት ብታሸንፍም መጨረሻ ላይ የሚያሳርገው በድርድር ስለሆነ ድርድር መሄድ አለብን የሚል ነገር ተናግሯል። እንግዲህ እንደ በኢዜማ ሊቀመንበርነቱ መሰለኝ በትምህርት ሚኒስትርነቱ አይደለም ግን የኦሮሞ ሕዝብ በጣም አኩርፏል። በዚህ ነገር
ሕሊና ቢስ የሆነ የፖለቲካ መሪ ነው። በኢህአዴግ ጊዜ ማስታወሱ አንድ ሚኒስትር ይሁን ብቻ አንድ ሰው ጭ ሄዶ ሲመለስ የሰዓት ሽልማት አገኘ እና የሰዓት ሽልማቱን ስለተቀበለ ጭቅጭቅ ተፈጥሮ በግምገማ ታለፈ የባለስልጣንና የጸረ ሙስና ኮሚሽንና አሁን ጠቅላይ ሚኒስትሩ ቁጭ ብሎ እስከ 10,000 20,000 ሰው የሚሆን ሰዎችን ከቤት ንብረታቸው አፈናቅሎ ቤተ መንግስት በ49 ቢሊዮን ሳይሆን 200
ከዛ በላይ ነው።
ለምን 49 ያደረጋችሁት?
የጫካቤት ሳተላይት ሲቲ ብሏል። ምን ማለት እንደሆነም አልገባም።
አሁን ዛሬ ስለ ወርልድ ካፕ ስመለከት ካታር አዲስ ከተማዎችን የገነባው ግን ካታር ሲገነባ ብር አለው ካታር። ይሄኛው ከየት እንደመጣው ባይታወቅም እና እንደዛን ለመገንባት መሰለኝ አሁን ዛሬ ነው ትንሽ ብልጭ አለልኝና የተመለከትኩት እንደዛን ቤት ተሰራለሁኝ አልጠየኳችሁም ከእናንተ ማልጠይቅም እናንተ ማጠይቁኝ የፈለጉትን መሆን ይችላል የፈለኩትን ማድረግ ይችላልሁኝ ብሎ አስጨበጨባቸው ነገራችሁ አይደለም ተናገሩም እንዲያጨበጭው አደረጋቸው አንተ እኔም ብዙ ጊዜ ስለሙስና ሰርተናል ለብዙ አመት እና እሺ ወደ ኋላ ተመለስና አጠር ያለችን 10 ደቂቃ አንኝ መስለኛለኝ 10 ደቂቃ አለኝ በ10 ደቂቃ ውስጥ አለችን በዚህ በ10 ደቂቃ ውስጥ አሁን ምን አረጋለሁ መሰል አልናገርም እኔ መድረኩላን ተልሰኝኝ ነገር
ይያያጭሩ
አርግና ታሪካችንን ወደ ኋላ መለስ ብለህ መታየው ነገር ካለ እና አሁን የደረስንበት ደረጃ ላይ ቋጭልን
ኤውል የመንግስት
ሰዓት ግን ይያያየ
ፕሮጀክቶች አፈጻጸም ከንጉሱ ጊዜ ጀምረ ብዙ ሰዎች አቁታል በደርግም ጊዜ በኢህአዴግም ጊዜ ያለውን ወደ ኋላ ተመልሰው አዋጆች አይቻለው ነው በንጉሱ ጊዜ ጀምረው የነበሩ እዚ የገጠር አካባቢ ቆላማ አካባቢ ይሄን ፕሮጀክት ለማዋል ከእንግሊዝ ሀገር የተገኘ ብድር ለማጽደቅ የወጣ አዋጅ ተብሎ በነጋሪት ጋዜጣ ይወጣል ምክር ቤት ያጸድቀው ነው እርዳታ ነው ንጉሰ ነገስቱ ለኔ የተሰጠው እኔ እንደፈለኩት ነው የምሰራበት አላሉ ኤኒ የፐብሊክ ልማት ስራዎች ሲሰሩ ገንዘቡ በእርዳታም ይገኝ በብድር ብድሩን እና እርዳታውን ለማጽደቅ የወጣ አዋጅ ተብሎ ዲቴይል የፕሮጀክቱ እንትን ዝርዝር ይወጣና ገንዘቡ ወደ ፋይናንስ ሚኒስትር ገብቶ የፕሮጀክት ገንዘብ ስለሆነ በቀጥታ ፕሮጀክቱ ዴቨሎፕመንቱን ተከትሎ በየፌዙ ከዛ ይወጣ ይሰራል ኦዲት ይደረጋል ፓርላማ ቁጥጥር ያደርጋል ይሄ ነው የመንግስት አሰራር የፋይናንስ ግልጽነት ያለው ስርዓት ማለት ይሄ አሁን ይሄ በኢትዮጵያ የመንግስት ታሪክ ውስጥ ለረጅም ጊዜ ቆየ ከንጉሰ ነገስቱ ጊዜ ጀምሮ እሱ ላይ ተሰበረው የሚገርመው ባለፈው ኃይለ ማርያም መጨረሻ ላይ ከስልጣን ሊወርድ ሲል አካባቢ ሙስና ብሎ ተብሎ ነበር
አዎ
ብዙ በርካታ ሰዎች በሙስና ሲያዙ አንዱ በጣም ብዙ ሰው ተደነገጠው ነገር የተንዳው ፕሮጀክት ላይ ከኤግዚም ባንክ የመጣ ገንዘብ ለምክር ቤት ሳይቀርብ በቀጥታ ለፕሮጀክት ለማዋል የማጭበርበር ስራ ተሰርቷል ለደላላ ምናምን ሁሉ ወደ 20 30 ሚሊዮን ብር ወጪ ተደርጎ ፓርላማ ጋር ሳይደርስ ወደ ፕሮጀክቱ እንዲመጣ የማድረግ ሙከራ ተደርጓል አስደንጋጩና ከባዱ የተባለው ይሄ ሙስና ነበር አሁን ግን በጠቅላይ ሚኒስትሩ በፊት ለፊት በቢሊዮን የሚቆጠር ገንዘብ ለፕሮጀክት ሰራለው ይላሉ ከየት ነው የመጣው ገንዘቡ አይታወቅም እንዴት ነው ስራ ላይ የሚውለው አይታወቅም ፕሮጀክቱን የሚገነባው አካል እንዴት የሚመረጠው አይታወቅም ገንዘቡ በትክክል በፕሮጀክቱ ይራሱ የፕሮጀክቱ ፊዚቢሊቲ እኮ አይታወቅም በዛ ፊዚቢሊቲ መሰረት ነው የሚመጣው አይታወቅም በአለም ላይ ታይቶ የማይታወቅ ነገር ነው ይሄ ነገር የሙስናዎች ሁሉ የመጨረሻ ሙስና ማለት ይሄ ነው። ገንዘብ አበዳሪዎች ወር ለጋሾች ሲሰጡ ለጠቅላይ ሚኒስትሩ አይደለም የሚሰጡት ለኢትዮጵያ ነው። የሳቸው አይደለም ከፈለጉ እሳቸው ከደሞዛቸው ላይ ቆጥበው ያገኙት ወይም እዛ ኖቤል ሲሸለሙ ባገኙት ሄዶ ቪላ መስራት ቤት መስራት ይችላሉ። ምንጩ በታወቀ ሀብታቸው ለህዝብ ተብሎ የመጣን ገንዘብ ግን ማንም አያገባውም ሊሉ አይችሉም። ፓርላማው አጥብቆ መጠየቅ የነበረበት ነው። ይሄ ገንዘብ ለርሶ ሳይሆን ለሀገር ነው የተሰጠው ስለዚህ ማለፍ ያለበት እዚህ በፊት በነበረው ህጋዊ የፋይናንስ አሰራር መሰረት ነው ብሎ መሞገት ሲኖርበት ኩሽሽ ብሎ እንደውም አጨብጭቦ ነው የመጣቸው። የመጨረሻ የሙስና ማለት ይሄ ነው። በጣም አደገኛ ነገርም አለው ያላስተዋሉ ምን እንደሆነ ታውቃለህ? ይሄ የሀገሪቱ የፋይናንስ ስርዓት ትራንስፓረንት አይደለም የሚል ገጽታ ነው ያሰጠው። አበዳሪዎች የገንዘብ ተቋማት ገንዘብ ሲሰጡ የበጀት ያገኘውን ገንዘብ ፕሮጀክት ላይ ስታውል ምን ያህል ትራንስፓረንት ነው ለኦዲት ለቁጥጥር ምን ያህል ይመቻል የሚለውንም ጭምር ነው የሚያውቁት። እነዚህ በቢሊየን የሚቆጠሩ ፕሮጀክቶች በዚህ መንገድ ትራንስፓረንት ባልሆነ መንገድ የሚወጡ ከሆነ የሀገሪቱ የገንዘብ ስርዓት ትራንስፓረንት አይደለም ማለት ነው። ስለዚህ ብድር ለመስጠት እንቸገራለን ብሎ ሊሉ ይችላሉ። አጠገባቸው ያሉት ኢኮኖሚስቶች የህግ ባለሙያዎች እንዴት እንዳላዩት ይህንን አማካሪ ማያስፈልግም። በጠቅላይ ሚኒስትርነት ደረጃ ያለ ሰው ቀርቶ ማንም ኦርዲነሪ ሰው የሚያቀውን ነገር እየተዘለለ ነውና ምን እየተሰራ ነው እዚህ ሀገር ላይ ነው ብትሉና በጣም መቼም የሚያስገርመው ነገር አይተን ማናቀው ይሆናል ተብሎ የማይታወቅ ብዙ ነገር ነው የሆነው። ያንዱ ነው ያንዱ ትልቁ ነው። እና ባጭሩ በዚህ መንገድ ነው ማየው።
እሱ ብቻ አይደለም ባለቤታቸውም በየቦታው ትምህርት ቤት ይገነባሉ። ገንዘቡ ከየት መጣ ብሎ የሚጠይቅ ሰው የለም። እኔ አስታውሳለሁ የጠቅላይ ሚኒስትር መለስ ባለቤት ወይዘሮ አዜብ ያድርጉትም አድርጉትም ሳናውቅ ነው ማለት የግል ጋዜጦች አሁን እዚህ አፋቸውን የሚከፍቱ የኤርትራ ተቀላቢ ጋዜጠኞችን ብንላቸው በሙሉ በየከተማው ያሉት እነሱን ጨምሮ እንትን ሲያደርጉ ሲያወሩና ሲዘፉንበት ሰማ ነበር። እንደውም አንድ ጊዜ የለንደን ምክር ቤት ውስጥ ዶክተር ወንድሙን ወንድሙ መኮንን ወንድሙ የሚባል አንድ ዶክተር ሰውዬ ፒኤችዲ የሆነ ሰውዬ ዶክተር ሐኪም አይደለም ፒኤችዲ የሆነ ሰውዬ $5 ቢሊዮን ቼክ ይሁንና ይጃሎኝ ኮፒውን ወይዘሮ አዜብ ለልጃቸው ለሰማሃል የከፈለ የሰጠችው ያዟወረችው ብሎ ሲ ምክር ቤት እሱ ሄዶ ሲዋሽ አይቻለሁ ከነ ፎቶግራፍ ወጥቶ ነበር። የሚገርመው ነገር ይሄን ያደረጉ ሰዎች መንግስት መፍረስ አለበት ብሎ ሲሉ የነበሩ ሰዎች አሁን አፌን በዳቦ ብለው ከየቦታው በሚደረግላችሁ ድጎማ ይሁን ፍቅር አይገባኝም በማይገባኝ መልኩ ግን ዝም ብለው አገር ሲፈርስ ዝም ብለው ያዩ ነው የሚያሳፍሩ። ሌላው ምንድነው በኮሚሽን ላይ ኮሚሽን የጸረሙስና ኮሚሽን የዛሬ ከጦርነቱ በፊት አንድ መሪ ነበሩትና የያንዳንዱን ባለስልጣናት ሪፖርት ሰርተን ጨርሰናል ከሚቀጥለው ሳምንት ጀምሮ በቪኦኤ ላይ ሰማሁት ነው ከሚቀጥለው ሳምንት ጀምሮ ማንኛውም ኢትዮጵያዊ በየትኛውም ቦታ ያለ ኢትዮጵያዊ ያለምንም ገደብ ሄዶ እያንዳንዱ ባለስልጣን ያለውን ሀብት ሊመለከት ይችላል ይሄን አዘጋጅተናል ብሎ ባለ በ15 ቀን ሳይሞላ በሳምንቱ ከሰሩ ተባረረ ሰውየው። የጸረሙስና ኮሚሽን ለምክር ቤት እንደሆነ መሆኑ ቀርቶ ለጠቅላይ ሚኒስትሩ እንዲሆን ደግሞ ጠቅላይ ሚኒስትሩ ደግሞ ባለስልጣኑን መስሪያ ቤት በእኔ ስር መሆን አለበት ብሎ አስቀምጡት። አሁን በዛ ላይ እንደገና ተጨማሪ አሁን ደግሞ ኮሚቴ አቋቋሙ እሳቸው የበላይ ሆኑበት እና አቶ ተመስገን ጥሩነህ የሚሆኑና ሌሎች እሳቸው አካባቢ ያሉት ሰዎች የሚመሩት የተባለ የፍትህ ሚኒስትሩን ጨምሮ ማለት ነው። እንደዚህ አይነት አሳፋሪ ነገሮች እየተደረጉ ከዚህ በለጠ ሀገር እንዴት ነው የሚፈርሰው ሲንገሩኝ ባካችሁን ጎበዝ። ሀገር አልፈረሰም የምትሉ ሰዎች ኢትዮጵያ አለች ብላችሁ የምትሉ ሰዎች ከዚህ በለጠ ውርደት ምንድን ነው ያለው? ከዚህ የበለጠ አምባገነን ቁጭ ብለን ቁጭ ብላችሁ እኔ አይደለም እኔ የለሁበትም እኔና አሸናፊና ተጨምሩን ዛው ቁጭ ብላችሁ አንድን አምባገነን በየቀኑ አቅምና ጉልበት ስትሰጡት ምን እየተሰማችሁ ነው? ይሄንን መመለስ የምትችሉ ከሆነ ከህሊናችሁ ጋር ታርቃችኋል ማለት ነው። ይሄን መመለስ ካልቻላችሁ ግን አገር እንደፈረሰች ግድ የለም ይሄ የጊዜ ጉዳይ ነው እንጂ ብዙ ነገሮቻችን ተበላሽተዋል። ሀገራችን ከኢኮኖሚ የኢኮኖሚ ሞድቅ ብቻ ሳይሆን የተደበቀው መጥፎነታችንን በጠቅላይ ሚኒስትር አብይ አማካይነት ወጥቷል። የቱን ያህል ጨካኞች እንደሆነን የቱን ያህል ግፈኞች እንደሆነን የቱን ያህል ራሳችንን የራሳችን ህዝብ እንደማንወድ አንዳችን የቆመን ሰው እኮ ከነ ህይወቱ በእሳት ያቃጠልን ሰዎች ነን። ይሄንን ሀፍረት ይዘን ነው ኢትዮጵያ ትልቋ ኢትዮጵያ እያለን ጉራችን እየነፋን ያለ ነው። የሴቶች ማህፀን ላይ ኮ ጉድፍ የጨመረ ህብረተሰብ ኮን ያለን ወጣቱን ኮ እየገደለ ገደል የጨመረ ወታደር ነው ያለን። የውጪም የጎረቤት አገር መንግስትን አምጥቶ የራስን ህዝብ ያስጨፈጨፈ ጠቅላይ ሚኒስትር ነው ያለን። የጠቅላይ ሚኒስትሩን ሐሳብና ዓላማ ተቀብሎ ያስፈጸመ እንዲፈጸም ያደረገ ካህን ያለን ሼክ ነው ያለን የፕሮቴስታንት መሪ ነው ያለን ይሄ ሀፍረታችን ይሄን ሀፍረታችን ደብቀን ኢትዮጵያንም ብለን የምንለው ነገር የነገ ኢትዮጵያ አይኖረንም የምትለው ካለ አንድ ደቂቃ ልሰጣለሁ
በጣም ብዙ ነገር ነው የተናገርከው እንግዲህ አንተ ከተናገርከው በላይ ምንም የበለጠ ልጨምር የምችለው ነገር የለኝም ተመስጬ ነበር ስሰማኝ ነበር
ውስጥህን ይበልሃል ውስጥህን ያደግኩባት እኮ ኢትዮጵያች አይደለችም እንዴት ነው ኢትዮጵያ በደርግ ጊዜ እኮ ለፖለቲካ ዓላማ ተብሎ አንዱን አንዱን ገደለ ብለን ስንል በታሪክ ይናል ነበርኩኝ በታሪክ ሳዳምጥ ወይ ጨካኞች ነበርን ለካ እንዴ የመንግስቱ ኃይለ ማርያም ልብ አይደ ጨካኞች ነበርነን ነን ይሄንን ተቀብለን ምን ይል ካልሆነ የነገቲቭ ዛሬ ምናልባት ቲፒኤልኤፍን አሸንፋችሁ ይሆናል ይሄ አብረ ያንድነት ኃይሎች አሸንፋችሁ ሊሆን ይችላል የትግራይን ህዝብን በምንም አይነት መልኩ አታሸንፉትም በምንም አይነት መልኩ አታሸንፉትም የጊዜ ጉዳይ ነው ማን ትልቅ ሆነ ትንሽ ሆነ አይደለም ግን ህዝብን እንደ ህዝብ ግን አታሸንፉም በወያኔ ጥላቻ ላይ የመሰረታችሁት አንድነት ኤርትራን አስገብታችሁ ስታስገድሉ ስታስጨፈጭፉ የኤርትራ መንግስት ትልቅ ነው የኤርትራ መንግስት እኮ ባይኖር ኖሮ ሻቢያ ባትኖር ኖሮ እኮ ጎንደርና ደባርቅን እኮ ወያኔ ገጨርሶ ብን ነበር ብላችሁ እኮ ያወራችሁ ናችሁ ሰላም ሁሉ
እሺ
ግዜ ስለሌለ በምንም ማረግ አልችልም ስልክ የደወሉ ሰዎች ነበሩ ስልክ ሲጨርሱ ነው ሱል ግዜ ሲያልቀ ነው እንትን የሚያረጉት
እሺ አም
ሶሪ እሺ በል እንግዲህ ሰላም አለልኝ አድማጮች ትንሽ እንትን ሆኛለሁ ምክንያቱም አገሬ እንደዚህ ያያዩት በያያዩት ስትፈርስብኝ መናገር ስላለብኝ የምናገረው ይሄ እንትን የለኝም ሁላችሁም ብትናገሩ ደስ ይለኛል እስከዛ ድረስ ግን ደህና ሁኑ።